ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዛሬ ዕለተ ማክሰኞ መስከረም 24/2015 ዓመተ ምህረት የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ተሆኑ ዘንድ በአክብሮት እንጋብዛለን። ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃችሁ። የምሽቱ አብይ ጉዳይ የሚሆነው የትምህርት ሚኒስቴር እንግዲህ በቅርቡ በአዲሱ የትምህርት ስርዓት የግብረ ገብ ትምህርትን በድጋሚ ለማስጀመር መወሰኑን አስታውቋል። በዚህ ዙሪያ ደግሞ ባለፈው ሳምንት የጀመርነው ውይይት ማድረጋችን ይታወሳል። ከመምህራን ጋር ውይይት አድርገን ነበር። ዛሬ ከወላጆች ጋር ወላጆች በዚህ ዙሪያ ምን አይነት አስተያየት አላቸው? በዚህ የትምህርት ስርዓት ውስጥ ካለፉ እንዴት ነበር ያሳለፉት ጊዜ በሚለው ዙሪያ ላይ የምንወያይ ይሆናል። እንዲሁም ደግሞ ካድማጭና ከተመልካቾች በፌስቡክ ገጻችን ላይ ያገኘናቸውን አስተያየቶችንም እናስደምጣችሁ ይሆናል። በሌላ ርዕስ ደግሞ ሁለንተናዊ ደህንነት ላይ አተኩሮ የሚሰራ ተቋምም ጋብዘናል። በምሽቱ ከነሱም ጋር ቆይታ ይኖረናል። ኤደን ገረመው መሰናዶውን እየመራው፣ ንጉሱ ታምሬ በቅንብሩ፣ አባየው ገበያው በዲጂታሉ፣ ቆንጅታዬ በምሽቱ ዋና አዘጋጅነት፣ ግርማ ደገፋና ሲሳይ አሸናፊ ደግሞ እንዲሁም የቪዲዮውንና የምስሉን በመቆጣጠር ኤዲቲንጉን በመቆጣጠር አብረናችሁ እናመሻለን። ሀብታሙ ስዩምም የምሽቱን ዘገባ እንዲሁ በማስተባበር ያግዘናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ጋቢና ቪ ይጀምራል። እንዲሁም ደግሞ እኔ ኤደን ገረመው ራሴን ሳላስተዋውቅ ዘነጋው። ኤደን ገረመው መሰናዶውን እየመራው አብሬያችሁ ቆያለሁ። በድጋሚ አብራችሁን ሁኑ። ተመልካቾቻችን እንግዲህ ወደ አስተዋወቅናችሁ ውይይት ነው የምናልፈው። የኢትዮጵያ የትምህርት ሚኒስቴር ከአንድ ዓመት በፊት ይፋ ባደረገው በአዲሱ የትምህርት ስርዓት ፍኖተ ካርታ መሰረት በትምህርት ስርዓት ውስጥ አሉ የሚላቸውን ክፍተቶችን ለመሙላት ለውጦች አድርጓል። ከነዚህ ለውጦች መካከል አንዱ ታዲያ የግብረ ገብነት ትምህርት በድጋሚ መጀመሩ ነው። በዚህ ዙሪያ ባለፈው ሳምንት መምህራንን ጋብዘን ውይይት ማድረጋችን ይታወሳል። የዛ ተከታይ ክፍል ነው ዛሬ ደግሞ ይዘንላችሁ የመጣነው። በወጣቶችን በማብቃት ዙሪያ ኃላፊነት ያለባቸው ወይም ደግሞ እኩል ኃላፊነት ያለባቸው ወላጆች ናቸው። እንዲሁም ደግሞ ወጣቶችን በቀጣይ የምንጋብዝ ይሆናል። ዛሬ ግን ወላጆችን ጋብዘናል። የጋበዝናቸው ሁለቱም እናቶች ናቸው። እነዚህ እናቶች ደግሞ በተለያየ ሁኔታ ከወጣቶች ጋር በተያያዘ ስራ ላይ የተሰማሩ እናቶች ናቸው። እንግዶቼን አስተዋውቃችኋለሁ። የመጀመሪያው እንግዳይ ለብዙ 10 ዓመታት በመምህርትነት ሙያ ያገለገሉ እንዲሁም ደግሞ እናት ናቸው። ወይዘሮ አወጣሽ ኦሊ ይሰኛሉ። ወይዘሮ አወጣሽ በስልክ መስመር ላይ እንደሚገኙ ንጉሱ ነግሮኛል። ወይዘሮ አወጣሽ እንደምን አመሹ? እግዚአብሔር ይመስገን። እንግዲህ ጥሪያችንን አክብረው ስለተገኙ እናመሰግናለን። ሁለተኛው እንግዳይ ደግሞ ላስተዋውቅ። ሁለተኛው እንግዳይ ሰዓት ለመሻማት ብዬ ነው ፈጠን ፈጠን የምለው ለውይይታችን እንዲሰፋን። ሁለተኛው እንግዳይ ደግሞ ወይዘሮ እታገኝ ደሳለኝ ይሰኛሉ። በግብረሰናይ ተቋም ውስጥ ከወጣቶች ጋር በተያያዘ ስራ ላይ የተሰማሩ እናት ናቸው። ወይዘሮ እታገኝ ጤና ይስጥልኝ፣ እንደምን አመሹ? እኛም ደህና አምሽተናል። ሁለታችሁንም ጥሪያችንን አክብራችሁ በዚህ ውይይት ላይ በወጣቶች ጉዳይ ላይ ያገባናል ብላችሁ ጋቢና ቪኦኤ ላይ ስለተገኛችሁ አብዝተን እናመሰግናለን። በቀጥታ ወደ ውይይቴ ነው የማልፈው። ከመምህርት አወጣሽ ነው የምጀምረው። እንግዲህ ከእርስዎ ልጀምር። በአዲሱ የትምህርት ስርዓት መንግስት ባስተዋወቀው የአዲሱ የትምህርት ስርዓት በድጋሚ ከተጀመሩና ከመጡ ትምህርቶች መካከል ግብረ ገብነት ነው። ላለፉት 2 ዓመታት ይሄ ትምህርት ከስርዓተ ትምህርት ውስጥ አልነበረም። እርስዎ ተማሪ በነበሩበት ወቅት ይህንን ትምህርት ተምረውስ ነበር ወይ? ከዛ እንጀምር። ከነበረስ ምን ይመስላል? ምን ጠቃሚ ነገር አግኝተውበት ነበር?
የግብረ ገብ ትምህርት በነበረው ስርዓት ሁኔታን ያለኩበት ጊዜ ነው። ቢሆንም በዛም ሰዓት የነበረው የግብረ ገብ ትምህርት ማህበረሰቡን የሚጠቅም ተማሪውን ስብዕና ቀርጾ ወላጅን የሚያከብር አገር ወዳድ የሆነ ዜጋን የሚቀርጽ እርስ በእርሱም ፍቅርን ያለበሰ ትሁትነትን የነበረው ታላላቆች የሚያከብር የወደቀን እቃ ትንሽ ሸፍጦ ጥርሳት እንኳ ብቻ የወደቀችውን እቃ አንስቶ በሚመለከተው አካል የሚሰጠው የፊትፊት ክላንድ በአግባቡ ተረድቶ ተመክሮ ትምህርትና ትምህርትን አድናንድ በትምህርት ጊዜ አድርግ በኩሎ በአካባቢ ያለውን የማህበረሰብን ንግረት የሚጠብቅ አካባቢውን የሚጠብቅ የአገር ጠባላዘር የቆመ ወጣት የተፈጠረበት የድንገት ትምህርት በመኖሩ በባለፈው እኛ ተመደነዋለ እንደሆኑ ወጣቱ ትውልድ ስመለከተው የግብረገብ ትምህርት ለብዙ ጊዜ ተቋርጦ
ወደ እሱ እናልፋለን። አንዴ ላቋርጦትና ወደ እሱ እናልፋለን። እስቲ ወደ ውይይታችን ከመግባታችን በፊት የእናንተን የተማሪነት ተሞክሮ መስማት ፈልጌ ነው እና የወይዘሮ ታገኘንም ልምድ እንስማና ወደዚህኛው ደግሞ ቀጣይ ውይይታችን ነው። ወይዘሮ ታገኝ
በመጀመሪያ ደረጃ የግረገብትን ሴት በትምክሬትን በየለ
ወይዘሮ ታገኝ ነው
ወላጅናት የወለደህን ወላጅ አክብር። በሁለተኛ ደረጃ አብረው የሚማሩን ጓደኛህን እንደራስ አድርገህ ውደድ። የወደቀን እቃ ካገኘህ አንስተህ ለሚመለከተው አካል ስጥ። የሌላውን ንብረት አትመኝ። ታላላቆችን በአካባቢህም የሚኖሩ ትላልቅ ሰዎችን አክብር። ታዛሽን የኢትዮጵያ ብሔራዊ ሰንደቅ ዓላማ መልኩ ሲጀመር በመንገድን ሳታ ሰንደቅ ዓላማ እሱ ቀጥልና እስኪወድ ብለህ ተጠንቀቁነት አካልት። አገር ወዳድ ዜጋ ሁን። ለአገር ዳር ድንበር ዘርቁም በሚመጠ ነው ተቀርተን ይወጣል። በመሆኑም በያሰበሪ ደረሰ ሆኖግን ወላጆች በተለየ አስተያየትና አመለካከት አይኖረም። ወንድ የተሰብ ልጅ የአካባቢ ማህበረሰብ ልጅ ነው። ትምህርት መቆረጥ የለ፣ ለጊዜ ማቋረጥ የለ። መምህራንን እየሳደን ቀርቶ ከርቀትመቶ አቋርጠው የሚሄዱ ከሆነ ጥሩን መንገድ ላይ አጥቅምን የምናሳልፋቸው ከላላበስሚናገኝ ወደ ትምህርት ደግሞ ከትምህርት ቤት እንመለስ ያልኩ ከመቃተ ተከለን እስከምን ደርስበት ወደ ትምህርት እስከምንደላበት በረለ እቃብ ዘመን ሰላላቆችን ግጥምለን ነው አስይረን ነው ተካፈለ አጋጣሚ በምንሄድበት አንዳንድ ቦታዎች ላይ ትንሽ ቆሞ እንደተነሳን አስቀምጠን ይሄ ነበር ድሬደብ የምንሄደው በዛን ሰዓት። በዛም የተቀረጸ ወጣት በጣም ናብጣል ስለናው ለጠበቀ አገርን የወደደ ግምቱ የቆመ ብዙነት የሌለው በሃይማኖት እንኳ ብንለ ለምለት ቅርባኔ ዛሬ ጀበልቻ አድጌ እነሱን የቤት መጠበልሰው አድገው ሁሉም ተቀያይረን በጣም በሚል ሁኔታ ተቀርጾኛል። በነ ትውልድ ነን። ያ ትውልድ ላይ ግን አሁን
አመሰግናለሁ ወይዘሮ እታገኝ። ትንሽ እንግዲህ ማስቸግሮት የድምጽ ጥራት ስላለ እየተንቀሳቀሱ ቢሞክሩልን ደስ ይለኛል። ከዛ ወደ ወይዘሮ አወጣሽ መምህር ታወጣሽ ደግሞ ልመለስ። እንግዲህ እርሶ ከሚያስተምሯቸው የትምህርት ክፍሉ አይነቱ የስነ ዜጋ ትምህርትም ሄሎ አይሰማም? የስነ ዜጋ ትምህርት መምህርት ነው እና የጋራ እሴት ሲባል የስነ ምግባር የትውልድ ክፍተት ሲባል ምን ማለት ነው?
መጀመሪያ ከግብረገብነት ነው የሚጀምረው። ምክንያቱም ግብረገብነት ሳስታውቀው ማለት መጀመሪያ ፈጣሪን መፍራት ነው የሚለው ሲጀምር። ፈጣሪን መፍራት ደግሞ ያው እንግዲህ አስሩ ቃላት ወንጌል ታውቋቸው አላችሁ። አስሩ ቃላት ወንጌል ምንድን ናቸው? ያው ወይዘሮ አወጣች በአንድም በሌላ መልኩ ሲጠቅሷቸው የነበሩ ነገሮች ናቸው። እነዚህ ደግሞ ከእግዚአብሔር ጋር አያይዞ ነው ትምህርት የሚሰጠው የነበረው። ስለዚህ ይህ የህይወት ስንቅ ነው፣ የህይወት መስመር ነው፣ አብሮ የመኖር ዘዴ ነው፣ የመረዳዳት ብይን ነው፣ የመከባበር መሰረት ነው፣ የመዋደድ ምስጢር። ይሄ ደግሞ ቤተሰብን፣ ጓደኛን፣ ሀገርን መውደድ ያካትታል። ይህ ደግሞ ንቁ የሆነ ራሱን የሚጠብቅ አገሩን የሚጠብቅ ክብሩን የሚጠብቅ ራሱን አክብሮ ሌላውን የሚያከብር ሰው እኮ ራሱ ይከበራል አይደል እንዴ? በጣም ነው የሚከበረው። እኔ ከበደን ወይም አስቴርን ወይም ኤልሳን ባከበርኩ ቁጥር ኤልሳ የምትሰጠኝ ነገር ከፍ ያለ እየሆነ ነው የሚመጣ እና ይሄ ግብረ ገብነት ወይዘሮ አወጣሽ እንዳለችው ቲቸራው መምህር አወጣሽ እንዳለችው ባንዲራ ላይ ማንም አይናገርም። ሩቅ ሆኖ ካየ ባንዲራ ሲሰቀል ቆሞ ነው የሚያከብረው እንጂ አይንቀሳቀስም። ይህ ደግሞ የሀገር ክብር፣ እነኛ የወደቁ ጀግኖች የነሱ ክብር። እኔ በሰሞኑ ወይዘሮ ይቅርታ አድርጉልኝና ክብርት ፕሬዚዳንት ሳህለወርቅ ወርድ ያደረጉት ይሄ የማን ውጤት ነው? ያልገዛም ባይል የኛ ያለፉት ወገኖቻችን የከፈሉት መስዋዕትነት የአገሪቱ ግብረ ገብነት የወለደው ክብር ነው። እና እንዲህ ነበረ ግብረ ገብነት ትምህርት ማለት እንደዛ ነበርና እስኪ ሌላ ሰው ልናገር።
እስቲ አያይዘው በዛው ይንገሩኝ ወይዘሮ ታገኝ፣ እንግዲህ ባለፉት ጥቂት አመታት ትምህርቱ በመቋረጡ የትውልድ ስነ ምግባር ክፍተቶች አሉ እየተባለ ትውልዱ ሲወቀስ ቆይቷል እና ምንድናቸው እነዚህ የታዩ ክፍተቶች?
ስንትናቸው? መጀመሪያ ሙስና የሚባል ይሄ አይደለም፣ ጸረ ሙስና የሚባል ሰምተን አናውቅም ነበረ። ይሄ ምንድን ነው? የጋፕ ነው። ይሄ ምንድነው? ስነ ምግባርና ስነ ዜጋ ለምን ተሰጠ አይደለም። ሲጀመር ፖለቲከኛና ሲቪል ሶሳይቲ መለየት አለበት። በቃ እኔ ሲቪል ነኝ አይደል እንዴ? በቃ ሲቪል ነኝ፣ በሲቪል ስርዓት መሄድ አለብኝ። ፖለቲከኛው ደግሞ በፖለቲከኛው ስርዓት መሄድ አለብኝ። አንድ ልምድ ላካፍላችሁ። ጓደኛዬ ልጇን ትምህርት ቤት ትልካለች፣ ስነ ዜጋ ይማራል። ይማርና ለሙዬ ዛሬ እንግዲህ እኔ የፈለገኝን ምግብ የማዘዝ መብት አለኝ ይላታል። እንዴት? የስነ ምግባር መምህሬ አስተምራኛለች። ቀላል ይመስላችኋል? በጣም ነው እናትየዋ የተነገደች። እኔ ሽሮ ባገኝ ሽሮ፣ ክክ ባገኝ ክክ፣ ባይኖረኝ በበርበሬ ቋጥር የመስደድ መብት አለኝ። ኢኮኖሚ እኔ ነው የማውቀው ብላ የተከራከረች እና ታውቃለች። እና ሞር መብትን የማየት ግለኝነት፣ እራስን የመውደድ መብት ላይ ማተኮር
ከመብት ኃላፊነትን ሳይወጡ መብትን ብቻ መፈለግ ማለት ነው።
ቤተሰብ አሁን እኮ የቤተሰብና የወላጅና የልጅ ግንኙነት እኮ በጣም አስፈሪ ደረጃ ላይ ነው ያለ። በጣም አስፈሪ። እናትና ልጅ፣ አባትና ልጅ፣ እህትና ወንድም የሚገፋፋበት ምክንያቱም ይሄ ግለኝነቱ፣ ህብረቱ፣ መተባበሩ፣ አንዱ ለሌላው ቅድሚያ መስጠቱ ሳይሆን አሁን የሚታየው ምንድን ነው? በዚህ ትምህርት ላይ እኔ እንዳየሁት ከሆነ ማለት ነው አሁን ጀነሬሽኑንም እንደምታየው በቃ ለራስ እናት፣ እኛ እኮ ድሮ ሰው ትልቅ ሰው ሲያልፍ እኮ ቆመን ነው የምናሳልፈው። በቃ እንቆማለን። ክብር ነው፣ በትልቅ ሰው ክብር ነው፣ ለአባቶች ክብር ነው፣ ለእናቶች ክብር ነው፣ ለታላላቆች ክብር ነው። ስለዚህ ይሄ ነገር የለም።
እነዚህ ነበሩ ክፍተቶች።
ቶሎ መክበር፣ ቶሎ ለኮሚኒቲ የሚጠቅመውን ስራ ከመስራት ፐርሰናል የሆነ ነገር ሰብስቦ አገርን የመጣል፣ ከዚያም አልፎ የሆነ ቀበልኛ አስተሳሰብ ምናምን ትልቅ የመሆን ራዕይ ሳይሆን የቀበልኛ አስተሳሰብ መንደርተኛ ነው።
እስኪ ወደ ወይዘሮ አወጣሽ እዚህ ሌላ ቁሞትና ወይዘሮ ታገኝ ለወይዘሮ አወጣሽ ስልካቸው ተቋርጦ ስለቆየ ደግሞ ለእሳቸው እድል እንስጥ። እሳቸው እንግዲህ ወይዘሮ አወጣሽ መምህርት ናቸው፣ የስነ ዜጋ መምህርም ነበሩ፣ አሁንም በዛም ያስተምራሉ። እና እስቲ የስነ ዜጋ ትምህርቱ የነበረበት ክፍተት ምንድን ነው? አሁን ይሄ የስነ ምግባር ድጋሜ የተቋረጠ ይመስለኛል ይሄ የስልክ ጥሪ ወይዘሮ አጣሽ አሉ?
ይስማኛል።
ወይዘሮ አጣሽ እሺ፣ ወይዘሮ ታገኝ ስልክ ነው የተቋረጠው፣ መልሰን ሞክራለን። እስከዛው ጥያቄው ለርሶ ስለሆነ በስነ ዜጋ መምህርነቶ ያዩዋቸው ክፍተቶች ምን ነበሩ? የስነ ምግባር ትምህርቶች ባለመካተታቸው
ታች የስነ ዜጋ መምህር እንደመሆኔ ያየሁት ነገር የስነ ዜጋ መጽሐፍ ሙሉ በሙሉ በግብረ ገባዊ እሴት እየተጠቃለለ አልነበረም። አስታውሳለሁ 2007 ዓመተ ምህረት ላይ የሆነ ማንዋል ግብረ ገባዊ እሴት የሚል ማንዋል 12ኛ እሴት ተጨምሮ መጣ። ያም መጽሐፍ የሌለው በማንዋል ደረጃ ነው። ሆኖም ግን ግብረ የስነ ዜጋ ትምህርት እኔ የገዢውን መደብ የሚያንጸባርቅ ነው። ፍትህ የሚላለው ፍትህ፣ ስለ ፍትህ ጉዳይ ስናስተምር መጽሐፍ ላይ ያለውና ውጭ የሚታየው ነገር ክፍተት ነው። በተማሪው ዘንድ ሁሌ ጥያቄ፣ ጭቅጭቅ፣ መጽሐፉ እንዲህ ያወራል፣ በተግባር ግን እንደዚህ አይነት ነገር የለም። ለምሳሌ ስለ አካባቢ ጥበቃን በተመለከተ በፖሊሶች ዙሪያ ያለውን ነገር መጽሐፍ ላይ አለ። የመጽሐፉና መሬት ላይ ጠብ ያለው ነገር ግን ምንም የሚገናኝ ነገር አይደለም። በቃ ምንም አይገናኝም። ያው የነበረውን ስርዓት የሚያስጠብቅ ለስርዓቱ የሆነ ነው። በዚህ ዙሪያ እኛ መቼም ነባር መምህራን ስለነበርን፣ አንጋፋ መምህራን ስለነበርን እግረ መንገድን ተማሪውን ለመቅረጽ እንኳ እኛ ትናንት በትምህርት ቤታችን ችግኝ ተክለን ቆስጣ ካሮት አዘጋጅተን ተክለን ለድሀ ልጆች ደብተር እስክሪብቶ እንዲገዛ እናደርግ ነበር። በአሁኑ ሰዓት ደግሞ አይደለም ካሮትና ጥቅል ጎመን ከትምህርት ቤት ግቢ መትከል ቀርቶ ለተማሪዎች የሚሰጣቸውን ኤንጂኦ እንኳ የሽንት ቤት ሰርቶ ቢሰራ በነገ ቆርቆሮን ነቅሎ ሂዶ መሸጥ፣ ብረት እየቆረጡ ሂዶ መሸጥ፣ ክፍል ውስጥ አለመማር፣ መምህርን መሳደብ፣ መደባደብ፣ ከውጭ ከአጥር ውጭ ይቀመጡና ሲያገኙ መስረቅ፣ አልበዛ ረፊ አግዳሚውን መዝለፍ፣ ሌላ ምንም። እኔ በአሁኑ ሰዓት ላይ እኔ ተማሪው በግብረገብ ሴት በዚህ ቅርብ ሰዓት ላይ ተቀርጾ ወጥቷል። ውሸት ነው። ምንም ነገር የለም። መሬት ላይ ጠብ የሚል ነገር የለም።
ያው ውይይታችንን እየፈጸምን ነው። ሰዓታችን በጣም ሄደብን፣ ግን አስተያየት የሰጡ ሰዎች ነበሩ። የእነሱን ሰምተን እንመለስና ስናጠቃልል ምን ቢደረግ መልካም ነው የሚለውን ሁለታችሁን ምክር ሀሳባችሁን ሰጥታችሁ እንጨርሳለን። አስተያየት ሰጪዎቹ እንስማ።
ያዘው ገና ነው። ምን ግብረ ገብነት በመጨመሩ ጉዳይ ምን ይጨመር የሚለውን ሳይሆን መጨመሩ እንደ አሪፍ ነው ብዬ ነው የሚወስደው። ለምን ቢባል አንድ ተማሪ ግብረ ገብነትን ሳይማር ወደ ስራ ከገባ ግብረ ገብነት ምን እንደሆነ ሳያውቅ ነው ወደ ስራ የሚገባ ማለት ነው። አሁን ግብረ ገብነት ስራ ላይ ግምገማ ላይ ምን በጣም ሳስፈላጊ ስለሆነ አሁን አንድ የሚማሩ ተማሪዎች የሚያውቁት የአንድ አካባቢ ባህል፣ የአንድ አካባቢ ቋንቋና የአንድ አካባቢ ዘይቤ ግብረ ገብነት ማለት ሁሉንም ሃይማኖትን መሰረት ያደረገ ቋንቋውን ብሔሩን እኩል አድርጎ ስለሚያስተምር ጥሩ ነው ብዬ ነው የምወስደው ነው።
እንግዲህ የሰማነው ሁለት አስተያየት ሰጪዎች ፌስቡክ ላይ ስልካቸውን ትተውልን ነበረ። ከነሱ መካከል ነው አስተያየት ሰጪዎቻቸውን ተሳታፊዎቹ እናመሰግናለን። ሌሎችም ስልክ አስቀምጠውልን ያጣናቸው ሰዎች አሉ። አሁን የሁለተኛውን አስተያየት ሰጪ ሰምተን እንመለስ።
አሁን ማጥናት ነው የምትባለው ከአንድ ስራ ጎጃም። እኔ አስተያየት መስጠት ያፈለኩ ገረገድ ትምህርት አሁን ቢሰጥ መሆኑ ሰምተናል። እና አሁን መንግስት ማድረግ ያለበት መጽሐፉን ይህ ቻርልስ ዳርዊን ፍልስፍና አጥፍቶ የሰውነት ክብርን በሚገልጽ መንገድ ሰውን ባሪያ ባንሳል የተፈጠረ ነው ብሎ መንግስት ለህዝቡ ማስተማር አለበት እንጂ ሰው ከዝንጀሮ መሰል እንስሳት ነው መጣ ተብሎ ለህዝብ ትርክ ተነግሮ የሰው ክብር ስለማይገባው አሁንም ግብረ ገብ ትምህርት ዝም ብሎ በመጽሐፍ ብቻ ይሆናል ብዬ አስባለሁ።
እንግዲህ አስተያየት ሰጪዎቻችንን እናመሰግናለን። የመጨረሻ ጥያቄ ነው የማስተላልፈው። ወይዘሮ እታገኝ ተመልሰዋል። እንደው አንዳንድ ደቂቃ ጠራ ጠራ አድርጋችሁ ብትመልሱልኝ ነው። በቀጣይ ምን መደረግ አለበት ትላላችሁ? በተለይ ትምህርቱ ከትምህርትነት ባለፈ ተግባራዊ እንዲሆን ምን ይደረግ በሚለው ላይ ወይዘሮ እታገኝ እርሱ አስተያየት ይስጡልኝ። አንድ ደቂቃ ወይዘሮ እታገኝ።
መሪያ ከወላጆች ነው ከቤተሰብ ነው የሚጀምረው። ምክንያቱም የመጀመሪያው ኢንስቲትዩሽን ወይም የመጀመሪያው ተቋም ለልጆች ቤተሰብ ነው። ቤተሰብ በተቻለው መጠን ልጆቹን ስነ ምግባር ይይዘው። አንዳንዱ ልጆቹን ማሞላቀቅ ስልጣኔ የሚመስለው ወላጅ አለ። መሰልጠን ማለት ግን ልጆቹ ጠንካራና ብርቱ ሆነው እንዲያድጉ ማድረግ እንጂ ሌጀሬት የሆነ ወይም የተሞላቀቀ ህይወት መኖር አይደለም እና ራሳቸውን እንዲያውቁ፣ ሀገራቸውን እንዲያውቁ፣ አካባቢያቸውን እንዲያውቁ ሊያደርጉ ይገባል። ሌላው ትምህርት ቤት፣ ትምህርት ቤት ማለት ደግሞ ሁለተኛ ወላጅ ማለት ነው። ሁለተኛ ወላጅ እንደውም ትልቅ በአእምሮ የሚጠርቅ ወላጅ ነው። እነዚህ ትምህርት ቤት ሰዎች ተማሪዎችን በአግባቡ እና በግብረ ገብነት ሰው ዲግሪ ማስተር ፒኤችዲ ብትሉ ተስፋ የለውም። እውነት ነው የምነግራቸው። ለምን የሰው ልጅ ሰውነት ሰው መሆን ነው። መጀመሪያ ሰው ሆኖ ሲገኝ ነው እነዚህ ሁሉ ጥቅም የሚኖራቸው። ምንም ይሆን ምንም ይሆን ሰውነት ከሌለ፣ ሰው እንደ ሰው ካልኖረ ተስፋ ስለሌለው
አመሰግናለሁ ወይዘሮ ታገኝ፣ ጥሩ አድርገው ነው የቆረጡት የገለጹት። ላቋርጦት ነው
ለመምህራን ክብር ቢሰጣቸው።
ላቋርጦት ነው ወይዘሮ ታገኝ፣ ከይቅርታ ጋር ወይዘሮ መምህር ታወጣሽ፣ እርሱም እንዲሁ በአንድ ደቂቃ ውስጥ አጠር አድርገው እስቲ ይንገሩን። ከሰዓት ጋር የተሻማን ስለሆነ ነው።
ከአካባቢያችን ልጆችን በመገሰጽ በማስተማር ጠቃሚነትን በማስረዳት አንድነትን ለአንድነት እንድንቆም የወላጅ የአካባቢ ማህበረሰብ የመምህራንና የባለድርሻ አካላት ከፍተኛ ሚና ሊጫወት ይገባል ነው የምልህ። ይበቃ፣ ይሄ የሁላችንም ነው። የገሌ የገሌ ተብሎ የሚገፋ ነገር ስላልሆነ ማንኛውም ማህበረሰብ በቤቱ ልጅን ማነጽ አለበት። ትምህርት ቤት መምህራን ተማሪዎችን ማነጽ አለባቸው። ማንኛውም የመንግስት አካል ይሄ ግብረ ገባዊ እሴት እንዲሰርቅ መልካም ስብዕናን ተላብሶ አገር ወዳድ ዜጋን እንዲመጣ ይሄ በብሔር የመከፋፈል በዘርኘት የመከፋፈል ከአሁኑ በኋላ እንዲቆም ሁሉም ባለድርሻ አካል የበኩሉን አስተዋጽኦ ማድረግ አለበት። አመለካከታለኝ
እጅግ አብዝቼ ነው እንግዶች የማመሰግነው። ከሰዓት ጋር የተሻማው ስለሆነ ነው። በቀጣይ የምንጋብዛችሁ ይሆናል። በድጋሚ ወደ ተከታይ ዘገባ ነው የምናልፈው።
አመሰግናለሁ።
ወደ ዘገባዎቻችን እንሻገራለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ አንድ ለየት ያለ ተቋም አለ። ሀብታሙ ስዩም።
ኤፍሬም ብርሃን እባላለሁ። ድርጅቱ ስራ አስኪያጅ ነኝ።
ታለንት ዩዝ አሶሲሽን የተሰኘው ተቋም መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምን ነበሩ?
እንግዲህ የተቋቋመው በ1996 ዓመተ ምህረት ነው በኢትዮጵያ አቆጣጠር። በዛ ጊዜ እንግዲህ ትልቅ ችግር የነበረው ከዚህ ከኤችአይቪ ጋር ተያይዞ ትልቅ በሀገር አቀፍ ደረጃ ብዙ እንቅስቃሴ ይካሄድ ነበረ። እኛም እንግዲህ በአንድም በሌላ ምክንያት ተጎጂ በመሆናችን ምክንያት ነው ይህንን ድርጅት እንድናቋቁም ምክንያት የሆነን። እንግዲህ ከዛ ጊዜ ጀምሮ እስካሁን እንግዲህ የተለያዩ ወጣት ተኮር የሆኑ ፕሮግራሞችን እንግዲህ ተግባራዊ እያደረግን እንገኛለን።
ማህበሩ የአፍላ ወጣቶችና ወጣቶችን ጤንነትና ደህንነት የሚያስጠብቁ ተግባራትን በመፈጸም በመልካም ሁኔታ የሚያድጉበትን እድል መፍጠር አንደኛ ዓላማው እንደሆነ ሰምተናል። ይህንን ዓላማ ለማስፈጸም እስካሁን ድረስ በምን በምን ጉዳዮች ላይ ተንቀሳቅሳችኋል?
በየጊዜው ያው የሚወጡ የመንግስት ፖሊሲዎች፣ የትኩረት አቅጣጫዎች እንደዚሁም ደግሞ ባለማቀር የሚወጡ የልማት እቅዶችን ላይ ተመርኩዘን በየጊዜው የምንሰራባቸው የልማት መስኮች እንለያለን። ስለዚህ በዋናነት አሁን እያተኮርን ያለ ነው አንደኛው ቅድም እንደተጠቀሰው የአፍላ ወጣቶችና የወጣቶች ስነ ተዋልዶ ጤና ላይ ሰፊ ስራዎች እንሰራለን። ያው ቅድም እንደገለጽኩት የኤችአይቪን መከላከል ላይ ተኮሩ ስራዎች ስንሰራ ስለጀመረን ያ ለብቻው ቻሪቲ ላይ ተኩረን የምንሰራው ነገር ብዙ ውጤት እያመጣ አይደለም እና በስፋት የዚህ ስነ ተዋልዶ ጤና የተያዙ ጉዳዮችንም ተደራሽ ማድረግ ያስፈልጋል የሚል ሀሳብ ከዛ ጊዜ ጀምሮ ሰፋፊ እንቅስቃሴዎችን የማደርግበት ነው። አሁን አንዱ እሱ የምንሰራበት ዘርፍ ነው። ሌላው ወጣቶች ስራ አጥነት መቀነስ ላይ ያተኮሩ እንደዚሁ የተለያዩ ተግባራቶችን እንሰራለን። ሶስተኛው ደግሞ የተለያዩ ፖሊሲዎች፣ ፕሮግራሞች በሀገር አቀፍ ደረጃ በመንግስት በሚቀረጹበት ጊዜ ወጣቶች ከዛ ነገር ተጠቃሚ እንዲሆኑ ወይም ደግሞ ለወጣቶች ተብሎ የሚሰሩ የተለያዩ እቅዶች እና ፖሊሲዎች ላይ ወጣቶች ራሳቸው እንዲሳተፉ ለማድረግ የሚያስችሉ ሰፋፊ ስራዎች እንሰራለን። አራተኛው በተለይ ወጣት ሴቶች ላይ ያተኮሩ የማብቃት ስራዎችን እንሰራለን። አንደኛው በተለይ ከትምህርት በተለያየ መንገድ የሚያቋርጡ ጀግረብ ሴቶች ትምህርታቸውን እንዲቀጥሉ ለማድረግ የሚያስችሉ ስራዎችን እንሰራለን። እንደሚታወቀው በተለይ ከዚህ ከጎጂ ልማዳዊ ድርጊቶች ያለ እድሜ ጋብቻ ጋር በተያያዘ ብዙ ልጃገረዶች ትምህርታቸውን ያቋርጣሉ እና ያ እንዳይሆን ለማድረግ የሚያስችሉ ሰፋፊ ስራዎች እንሰራለን። በዚሁ ደግሞ የገቢ ማስገኛ ፕሮግራሞች እንዲኖሩ እና ወጣት ሴቶችን እንደዚሁ ደግሞ ያቁም አገልግሎቶችን ሰፋፊ ስራዎች እንሰራለን። እነዚህ ነገሮች ላይ ነው በዋናነት የምናተኩረው።
ቀደም ብለው ጠቅላላ አድርገው እንደነገሩን በተዋልዶ ጤና፣ በወጣቶች ተሳትፎ፣ በስርዓተ ጾታ ጉዳዮች ላይ እንቅስቃሴ ታደርጋላችሁ። በእነዚህ መርሃ ግብሮች ውስጥ ተሳታፊ የሚሆኑ አፍላ ወጣቶችን እንዴት ነው የምታገኟቸው? የእስካሁኑ እንቅስቃሴያችሁን ውጤት ስትመዝኑትስ ምን ይመስላል?
ጥሩ ጥያቄ ነው። እንግዲህ ከወጣቶች ጋር በተለያየ መንገድ ነው የምንገናኘው። አንደኛው የትኩረት አቅጣጫችን ትምህርት ቤቶች ናቸው። ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ እነዚህ ዩኒቨርሲቲዎች አንዱ እንቅስቃሴ የምናደርግባቸው ናቸው። ከዛ ባሻገር ደግሞ ከትምህርት ቤት ውጭም ያሉ በወጣቶች ፍላጎቶች የተመሰረቱ በርካታ ክበባቶች እና ማህበራቶች ያሉ ወጣቶች የሚያቋቁሟቸው፣ እነሱም እንደዚሁ አንዱ ወጣቶች የምናገኝባቸው አድራጎች ናቸው። ከዛ ባሻገር እንግዲህ በየተለያየ ጊዜ በምናደርጋቸው እንቅስቃሴዎች ውስጥ የሚሳተፉ ወጣቶች አሉ። እነሱም እንደዚሁ በዛ አይነት መንገድም እንደዚሁ ወጣቶችን እናገኛለን። የተለያዩ እንደዚህ ፕሮግራሞች በማድረግ ደግሞ ስለ ድርጅታችን በማስተዋወቅ በርካታ ወጣቶች እዛ መጥተው እንዲሳተፉ ለማድረግ የሚያስችሉ ሰፋፊ ማስታወቂያ ስራዎችን እንሰራለን። በመደበኛው ሚዲያም እንደዚሁ ደግሞ አሁን ባለው በማህበራዊ ሚዲያ በኩልም በርካታ ወጣቶች ፕሮግራሞቻችን ላይ ተሳታፊ እንዲሆኑ አድርገን እንሰራለን። በዚህ አይነት መንገድ ነው ወጣቶችን የምናገኘው።
እንግዲህ ይሄ የእናንተ ስራ የመጪውን ትውልድ ህይወትም የሚቀይር ጉዳይ መሆኑ በመልካምነቱ ይነሳል። በዛው ልክ ደግሞ የራሱ ፈተናዎችና ተግዳሮቶች ይኖሩታል ብዬ ገምታለሁ። በስካሁን ሂደታችሁ ውስጥ ከአፍላ ወጣቶች እንዲሁም ከወጣቶች ጋር በተገናኙ በምታደርጓቸው እንቅስቃሴዎች ውስጥ የገጠሟችሁ ፈተናዎች ምንድን ነበሩ?
እንግዲህ አንደኛው በእኛም እንግዲህ ስንጀምር ቅድም እንደጠቀስኩት የኤች አይ ቪ ላይ ነው የምንሰራው እና የነበረው በብዛት እንደ አንድ ችግር የምናየው የነበረው ምንድን ነው፣ ለወጣቶች የሚሰጠው ግምት በጣም አናሳና ዝቅተኛ መሆን። በተለይ ደግሞ በማህበረሰብም እንግዲህ ያለው አመለካከት አለ አይደለም፣ ያው አፍላ ወጣቶች ታዳጊዎች ወይም ወጣቶች አያውቁም የሚል አስተሳሰብ አለ። ያ እንግዲህ ወጣቶች በተለይ በፖሊሲ ፕሮግራም እቅድ ዝግጅት ላይ እንዳይሳተፉ በኋላም ደግሞ እነዚህ እቅዶች የሚዘጋጁበት ጊዜ ብዙ ውጤታማ እንዳይሆኑ ያደርጋል ያልኩት ቅድም አንዱ እንግዲህ እሱ ነው እና ያንን ለመቀየር እንግዲህ ሰፋፊ ስራዎች ስንሰራ ቆይተናል። ድርጅታችን በተቋቋመ ከሁለት አመት ሶስት አመት በኋላ ብዙ የቻሬቲ ላይ በሀገር አቀፍ ደረጃ የሚተገበሩ ሰፋፊ ፕሮግራሞች ነበሩ። ግን እንብዛም ለዚህ በተለይ በወጣቶች ተደራጅቶ ለሚሰሩ በማህበራት በክበባት ለሚሰሩ ወጣቶች ጥረቶች ብዙም ድጋፍ አይደረግም ነበር እና ምንድን ነው ያ ምክንያቱ የሚል ሰፊ ጥናት አድርገን በዛ ላይ ሰፊ ውይይቶች አድርገን ነበር። እንዲያውም በኋላ እስከ ተወካዮች ምክር ቤት አባላትንም ማሳተፍ የደረሰ ሰፊ ውይይት እንትኖች አድርገን ነበር እና እሱ ብዙ ለስራ እንቅስቃሴዎቻችን ተግዳሮት መሆኑን እንመለከታለን። በእርግጥ አሁን የተሻሻለ መጥቷል ለማለት ይቻላል፣ በቂ ነው ባይባልም ምክንያቱም በተለይ የኢትዮጵያና አፍሪካን ተጨባጭ ሁኔታ በምንመለከትበት ጊዜ እድሜያቸው ከሰላሳ አመት ወይም ሰላሳ አምስት አመት በታች የሚሆነ የህብረተሰብ ክፍል ከሰባ ከመቶ በላይ ነው። አሁን በኢትዮጵያ ተጨባጭ ሁኔታ ወጣ
ተመልካቾቻችን፣ የማክሰኞ ምሽት የጋቢና ቪ ሬዲዮ በቴሌቪዥን መሰናዶ እዚህ ላይ ተጠናቀቀ። የሀብታሙ ስዩምና የእንግዳችንን ቆይታ በፌስቡክ ገጻችን ቪ አምሃሪክ ላይ እንዲሁም ደግሞ ዌብሳይታችን ላይ ልታገኙት ትችላላችሁ። ስናስተናግዳችሁ ያምሽነው ኤደን ገረመው መሰናዶን የመራው፣ ንጉሱ ታምሬ በምስልና ድምጽ ምህንድስናው፣ ቆንጅታዬ በምሽቱ ዋና አዘጋጅነት፣ አባየው ገበያ በዌብና ዲጂታል ኤዲቲንግ፣ እንዲሁም ደግሞ ሲሳይ አሸናፊና ግርማ ደገፋ በምስል ኤዲቲንግ አብረናችሁ ነበርን። ከሌሎች የመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እንሰናበታችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ አድርሱን። ለጋቢና ቪ እያላችሁ ሰላም ጤና ይስጥልን። ደህና ደሩ።